Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ መስከረም 1 2013 ዓመተ ምህረት ዝግጅታችን ጀመረ። የትግራይና የአማራን ህዝብ ለማጋጨት ብዙ ጥረት መደረጉን የገለጹት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ለአማራ ህዝብ ክብር እንዳላቸው ተናገሩ።
የአማራ ህዝብ ማጭወርወሩ ይቃችሁ፣ የራሳችሁን ችግር ፈትሹ፣ ከትግራይ ህዝብ ጋርም አንጋጭም እረፉ እያለ ተስፋ ጉዳት እንዳይደርስ በመታገሉ ለአማራ ህዝብ ያለን ክብር ደግመን መግለጽ እንፈልጋለን።
ዘገባው በአብይ ርዕስ ይቀርባል። ከተለያዩ አካባቢዎች ዘጋቢዎቻችን ያጠናቀሩትን የአዲስ ዓመት የነዋሪዎች አስተያየትም ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምንሻቸው አድማጮቻችን ዜናውን ማሰማችሁ አዳነች ፍሳዬ ነኝ። ባለፈው ረቡዕ በተካሄደው የትግራይ ክልላዊ ምርጫ ህወሓት በአብላጫ ድምፅ አሸነፈ። የክልሉ የምርጫ ኮሚሽን በሰጠው ጊዜያዊ የምርጫ ውጤት መግለጫ ለክልሉ ምክር ቤት በአብላጫ ድምፅ ውድድር ከቀረቡ 152 ወንበሮች ህወሓት አሸንፏል። በተመጣጣኝ ድምፅ የሚገኝ 38 ወንበሮች ደግሞ ተወዳዳሪ ፓርቲዎች ተወዳድረው ባገኙት ድምፅ የሚከፋፈሉት ነው ብሏል ኮሚሽኑ። ሙልጌታ ጽብሃ ዝርዝር አለው።
ከትናንት በስቲያ ረቡዕ ጳጉሜ 4/2012 የተካሄደው ክልላዊ የትግራይ ምርጫ አስመልክቶ ጊዜያዊ ውጤት ይፋ ያደረጉት የክልል ምርጫ ኮሚሽን ኮሚሽነር መምህር ሚኒወርቅ ኪዳነማርያም ህወሓት የአብላጫ ድምፅ ውጤት አሸናፊ ፓርቲ መሆኑን ገልጸዋል። ከህወሓት ቀጥሎ ድምፅ ያገኘ ፓርቲ ባይቶና ሲሆን የትግራይ ነጻነት፣ ሳልሳይ ትግራይና አሲምባ ፓርቲዎች ደግሞ ሶስተኛ፣ አራተኛና አምስተኛ በመሆን ድምፅ አግኝተዋል። በተገኘ ውጤት መሰረት ህወሓት በአብላጫ ድምፅ ተመርጠው ከሚገቡ 152 ሰዎች በሁሉም ቦታዎች ማሸነፉ ገልጸዋል። በተመጣጣኝ ድምፅ የሚገኝ 38 ወንበሮች ደግሞ ተወዳዳሪ ፓርቲዎች ተነጋግረው ባገኙት ድምፅ የሚከፋፈሉት ነው ብለዋል ኮሚሽነሩ።
እስከምትቀር የሚገለያንማ 38 እነዚህና የትግራይ ቤት ምክር ቤት
ቀርተው ያሉት 38 ናቸው። የትግራይ ምክር ቤት ከዚህ ዓመት ጀምሮ 190 ወንበሮች ይኖሩታል። አሁን የገለጽ ነው የ152 ብቻ ነው። 38 ደግሞ ማን ይወከላል የሚል ለፓርቲዎች የሚሰጥ ነው። ፓርቲዎቹ እንዴት ይወስዱታል፣ እንዴት ድርድር ያካሂዳሉ የሚለው የራሳቸው ነው ነው ያሉት። በተገለጸው ጊዜያዊ ውጤት መሰረት ህወሓት 2,590,620 ድምፅ አግኝተዋል። ባይቶና 20,839፣ የትግራይ ነጻነት ፓርቲ 18,479፣ ሳልሳይ ወያነ ትግራይ 7,136፣ አሲምባ ደግሞ 774 ድምፅ አግኝተዋል። የመጨረሻው የምርጫ ውጤት በቅርቡ ይፋ እንደሚደረግ ኮሚሽኑ አስታውቋል። ለአሜሪካ ድምፅ ሙንጌታ ጽብሃ መቀለም።
በሱዳን የደረሰው ከፍተኛ ጎርፍ 100 በላይ የሚሆኑ ሰዎችን ለሞት ተዳረገና በሺዎች የሚቆጠሩትን ቤት አልባ ካደረገ በኋላ የሱዳን መንግስት የሶስት ወራት አስቸኳይ ጊዜ አዋጅ አውጇል። የጎርፉ ውሃ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ተመዝግቦ የሚገኙትን የሱዳን ጥንታዊ ፒራሚዶችንም አደጋ ላይ መጣሉ ተገልጿል። የአሜሪካ ድምፅ ዘጋቢ ናባ ሙሀዲን ከካርቱም የላከውን ዘገባ ስምንሽ የቆይታ ቀርበዋለች።
የአባይ ወንዝ ለመቶ ዓመታት ታይቶ በማያውቅ መልኩ እስከ ጫፍ ድረስ ሞልቷል። የውሃ ሙላቱ ባደረሰው አደጋም ቢያንስ 103 ሰዎች በመስመጥ በቤት መደርመስና በመንገድ መጥለቅለቅ ሕይወታቸውን አጥተዋል። በሺዎች የሚቆጠሩ ሱዳናውያን ቤተሰቦችም መጠለያ፣ ምግብና መድኃኒት እስከሚያገኙ ጎዳና ላይ ለማደር ተገደዋል። ከነዚህ ውስጥ የ40 ዓመቷ አይሻ አንዷ ናት። አይሻ የአባይ ወንዝ ሙላት በሰሜን ካርቱም የሚገኘውን መኖሪያ ቤቷን በድንገት ካፈረሰባት በኋላ 5 ህጻናት ልጆቿንና አንድ እህቷን ይዛ የምታድረው መንገድ ላይ ነው። የሱዳን መንግስት የተለያዩ ድርጅቶችና ሲቪል ማህበረሰብ ተቋማት ያስቸኳይ ጊዜ እርዳታ እንዲሰጡ ጥሪ ማቅረቡን ተከትሎ የተባበሩት መንግስታት ድርጅቶች በዚህ ሳምንት መዳኒቶች፣ መጠለያ ድንኳኖችና የመጠጥ ውሃ ማቅረብ ጀምረዋል። በሱዳን የደረሰ ያለው የጎርፍ አደጋ በተባበሩት መንግስታት የትምህርት፣ የሳይንስና የባህል ተቋም ወይም ዩኔስኮ ተመዝግበው የሚገኙትን የሱዳን ጥንታዊ ፒራሚዶችን አደጋ ላይ ጥሏል። ካርቱም የሚገኘው የሀገሪቱ ብሔራዊ ሙዚየምም በዚህ ሳምንት በጎርፍ መጎዳቱ ተገልጿል። ይህን ተከትሎ ሐሙስ ዕለት ዩኔስኮ ጥንታዊ ቅርሶችን ከሙዚየሙ ማውጣት ጀምሯል። የሱዳን መንግስት 2.7 ሚሊዮን ዶላር መደቦ ከቤታቸው ተፈናቀሉትን ሱዳናውያን ለመርዳትና እንደ ወባና ኮሌራ የመሳሰሉ በሽታዎች እንዳይነሱ ጥረት እያደረገ ቢሆንም የዝናብ ወቅት እስከ መስከረም መጨረሻ እንደሚቀጥልና ተጨማሪ የጎርፍ አደጋዎች ሊኖሩ እንደሚችሉ የአየር ትንበያዎች ይጠቁማሉ።
የማሊ ወታደራዊ መሪዎች ወደ ሲቪል መንግስት ለመመለስ ስለሚቻልበት ጉዳይ ለመቀየስ የሚያካሂዱትን ምክክር ዛሬ ቀጥለውለዋል። ፕሬዚደንት ኢብራሂም ቡባከር ኬይታ ከስልጣን ካስወገዱ አንድ ወር ሆኗል። መፈንቅለ መንግስቱን ያካሄዱት ወታደሮች መሪ ኮሎኔል አሲም ጎይታ በመዲናይቱ ባማኮ ለተሰበሰቡት የፖለቲካ ፓርቲዎችና የሲቪል ህብረተሰብ ቡድኖች ባደረጉት ንግግር የተሻሻለች ማሊ በስራ ብቃት፣ በጥልቅትናና በማህበራዊ ፍትህ ላይ የተመሰረተች ማሊ እንድትኖር መሰረት ለመጣል ሲሉ ልዩነቶቻቸውን ወደ ጎን እንዲተው መክረዋል። ጎይታና ሌሎች የአመፅ ወታደሮች እንደ አውሮፓ አቆጣጠር ነሐሴ 18 ቀን መፈንቅለ መንግስት በማድረጋቸው ኬይታ ከስልጣን ተሰናበቱ። ወታደራዊ መሪዎቹ ሀገሪቱን ወደ ሲቪል መንግስት የመመለስ ፍላጎት እንዳላቸው ተናግረዋል። ነገር ግን እስካሁን ባለው ጊዜ ከቀጠናዊ መሪዎች ጋር በተደረጉት በርካታ ውይይቶች የሲቪል የሽግግር መንግስት ስለመመስረት ጉዳይ ግልጽ የሆነ ስምምነት ላይ ለመድረስ አልቻሉም። ኢኮስ በሚል ጥሮት የሚታወቀው የምዕራብ አፍሪካ ሀገሮች የልማት ድርጅት የህዝቡ መድህን ብሔራዊ ኮሚቴ የሚል ስያሜ ያለው ወታደራዊ መፈንቅለ መንግስት ያካሄደው ቡድን እስከ መጪው ማክሰኞ ባለው ጊዜ ሲቪል መሪዎችን ሰይሞ በአንድ ዓመት ጊዜ ውስጥ ፕሬዚደንትና ጠቅላይ ሚኒስትር ለመምረጥ ምርጫ እንዲያካሄድ ጠይቋል። ወታደራዊ መሪዎቹ ግን አዲስ ህገ መንግስትን ለማርቀቅ ለሶስት ዓመታት የሚዘልቅ የሽግግር መንግስት እንዲኖር ይፈልጋሉ። አፍሪካ ኮሮና ቫይረስን ለመታገል በምታደርገው ጥረት ስኬትና ጉድለት እየታየባት መሆኑ ተገልጿል። በያዝነው ሳምንት የዘረመል ጥናት መረብ ቤተሙከራዎች ተከፍተዋል። በሌላ በኩል ደግሞ የአህጉሪቱ የመጀመሪያው የቫይረስ ክትባት ሙከራ ተቋርጧል። ኦክስፎርድ ዩኒቨርሲቲ ላይ በሚደረገው የክትባት ሙከራ አንዲት ሴት በመታመሟ ነው የክትባቱ መድኃኒት ሙከራ በጊዜው የተቋረጠው። የዓለም የጤና ድርጅት የአፍሪካ ክፍል ስራ አስኪያጅ ዶክተር ማትሺዲሶ ሞይቲ በተናገሩት መሰረት የዓለም የጤና ድርጅትና የአፍሪካ የበሽታ መከላከል ማዕከል በአህጉሪቱ 12 ቤተ ሙከራዎችን እየከፈቱ ነው። በኮቪድ-19 የዘረመል ክትትልና የአሃዝ ማስተካከል ጥናት ያካሂዳሉ። የቤተ ሙከራዎቹ መረብ ለአፍሪካ ህዝቦች የክትባት መድኃኒት ለማግኘትና ሕክምና ለማድረግ እንዲቻል የቫይረሱን አዝጋሚ እድገት ለመከታተል ያስችላል ተብሏል። ከቫይረሱ አንድ እርምጃ ቀድመን ለመሄድም ይረዳል ብለዋል ስራ አስኪያጇ። ደቡብ አፍሪካ ውስጥ ዊት ዋተርስራንድ ዩኒቨርሲቲ በ2000 ፈቃደኞች ላይ የክትባቱን መድኃኒት ሙከራ እያደረገ መሆኑ ተገልጿል። የሞዛምቢክ የጸጥታ ኃይሎች በአማጽያን ላይ ሰቆቃ ሲፈጽሙ ምናልባትም ሲገድሉ የሚያሳይ የሚመስል የቪዲዮ ምስል ምርመራ እንዲደረግበት እየተጠየቀ መሆኑ የመንግስት ባለስልጣኖች ደግሞ እያስተባበሉ እንደሆነ ተዘግቧል። አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ድርጅት ካቦ ዴላጎ በተባለው ግጭት ያለበት ክልል የተነሱ የተባሉ 5 የቪዲዮ ምስሎችና 3 ፎቶግራፎች እንዳሉት ገልጿል። አንደኛው ምስል እስረኞቹ በካርቾ ሲመቱና በጠመንጃ ሰደፍ ሲደበደቡ፣ ወታደሮቹ ደግሞ ሲሱቁ እንደሚያሳይ ብራያን ካስነር የተባሉ የሰብአዊ መብት ድርጅት ከፍተኛ የመሳሪያና የወታደራዊ እንቅስቃሴ አማካሪ ለአሜሪካ ድምፅ ተናግረዋል። በአንድ ሁኔታ አንድ ወታደር የአንዱን እስረኛ ጆሮ ቆርጦ መልሶ ሲሰጠው በአካባቢው የነበሩት ሲሱቁና ሲደሰቱ እንደሚያሳይ ካስነር ገልጸዋል። በሌላ ምስል ደግሞ እስረኞቹ በሕይወት እያሉ በእሳት ለማቃጠል ሲይዙትባቸው እንደሚያሳይ ካስነር ጠቁመዋል። የሞዛምቢክ የመከላከያ ሚኒስቴር ቃል አቀባይ ኦማር ሰረንጋ ምስሎቹ በጥርጣሬ መታየት አለባቸው ሲሉ ለጋዜጠኞች ተናግረዋል። ጽንፈኞቹ የጸጥታ ኃይሎቹን ስም ለማጥፋት ሲሉ ወታደራዊ መለዮን ይጠቀማሉ ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና ዲሞክራቱ ተወዳዳሪያቸው ጆ ባይደን እንደ አውሮፓ አቆጣጠር መስከረም 11 2001 ዓ.ም አሸባሪዎች በዩናይትድ ስቴትስ ላይ በአውሮፕላን ያደረሷቸውን ጥቃቶች ለማሰብ በተደረገው ስነስርዓት ተገኝተዋል። በጥቃቱ ወደ 3000 የሚጠጉ ሰዎች አልቀዋል። ወይን ሌ ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች።
ፕሬዚደንት ዶናልድ ትራምፕ ዛሬ ረፋዱ ላይ ፔንሲልቬኒያ ሻንክስቪል ከተማ በሚገኘው በመስከረም አንዱ ጥቃት በተከሰከሰው አውሮፕላን ሕይወታቸውን ያጡት 40 መንገደኞች መታሰቢያ አቅራቢያ በተከናወነ ስነ ስርዓት ላይ ንግግር አድርገዋል። የዲሞክራቲክ ፓርቲው ፕሬዝደንታዊ እጩ ተፎካካሪ ጆ ባይደን ደግሞ በኒውዮርክ የመስከረም አንድ ጥቃት መታሰቢያና ቤተመዘክር በተከናወነ የመታሰቢያ ዝግጅት ላይ ተካፍለዋል። በኋላም ወደ ፔንሲልቬኒያ ሻንክስቪል ከተማ ተጉዘው የሽብር ጥቃቶቹን ሰለባዎች ያስባሉ ተብሏል። ፕሬዝደንት ትራምፕ ባሰሙት ንግግር መስከረም አንድ ያጣናቸውን 3000 ውድና ውብ ነፍሶች ዛሬ ስለ መስዋዕትነታቸው እናከብራቸዋለን፣ ጥልቅ ሐዘናችንን እንገልጻለን ብለዋል። በመላ ሀገሪቱ በመስከረም አንዱ ጥቃት ለተጎዳችሁ ቤተሰቦች እኔና ቀዳማዊት እመቤት እዚህ ስፍራ ላይ ስንገኝ በዚህ ዕለት በእናንተ ልቦች ውስጥ ያለውን ስብራት ልንጠግን እንደማንችል ከባዱን ሐዘናችሁን ልናስወግደው እንደማንችልም በጥልቅ እየተገነዘብን ነው ብለዋል። ለአሜሪካውያን ሁሉ ያለንን የማያወላውል ፍቅር፣ ድጋፍና ቁርጠኝነት እንደምንቀጥል ግን ቃል እንገባለን ብለዋል። ምክትል ፕሬዚደንት ጆ ባይደን በመታሰቢያ ዝግጅቶች ከመገኘታቸው በተጨማሪ ለሰለባዎቹ ክብር ሲሉ በዛሬው ዕለት ምንም አይነት የምረጡኝ ቅስቀሳ ማስታወቂያና የዘመቻ እንቅስቃሴ እንደማያደርጉ አስታውቀዋል። ዛሬ ዜናው ስለ እኔ አይሆንም፣ ከመስከረም አንድ በስተቀር የማወራው ነገር የለም ብለዋል። የቅስቀሳ ማስታወቂያዎቻችንን ሁሉ አንስተናል። እለቱ የሐዘን ቀን ነውና እኛም በዚሁ መንፈስ ነው የምንውለው ብለዋል። ምክትል ፕሬዚደንት ማይክ ፔንስም በኒውዮርክ የመታሰቢያ ስነ ስርዓት ላይ ተካፍለዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትላንት በዋይት ሀውስ ቤተ መንግስት በተደረገ ጋዜጣው ጉባኤ ለምን ለአሜሪካ ሕዝብ ዋሹ የሚል ጥያቄ ከአንድ ጋዜጠኛ ሲቀርብላቸው አልዋሸሁም ብለዋል። ጆን ካርን የተባለ የኤቢሲ ኒውስ ቴሌቪዥን የዋይት ሀውስ ዘጋቢ ይህን ጥያቄ ያቀረበው ከዚህ ቀደም ፕሬዚዳንቱ ከጋዜጠኛና ደራሲ ባብ ውድዎርድ ጋር ባደረጉት ቃለመጠይቅ ስለ ኮሮና ቫይረስ በሽታ ከባድነትና አደገኛነት በሚገባ እንደሚያውቁ ይፋ ከሆነ በኋላ ነው። በሽታው ምን ያህል አደገኛ እንደሆነ እያወቁ የሀገሪቱን ህዝብ ለማታለል መሞከራቸውን ለመሸፋፈን ሲሉ ሞት ሞት እያልኩ በመጮህ ላይና ታች መዘን አልፈለኩም ብለዋል። ጋዜጠኛ ካል ያቀረበውን ጥያቄ አሳፋሪ ነው ካሉት በኋላ ለሁለት ጋዜጠኞች ጥያቄ ብቻ እድል ሰጥተው ጋዜጣ ጉባኤውን አቋርጠው ሄዱ። ፕሬዚደንት ትራምፕ ኮሮና ቫይረስ በራሱ ይጠፋል በማለት ሲያንያንቁት እንደቆዩ የሚታወቅ ነው። በመጨረሻም የኮቪድ-19 ዜናዎች። ህንድ በአንድ ቀን ውስጥ ወደ 100,000 የሚጠጉ ሰዎች በኮሮና ቫይረስ መያዛቸውን አስታውቃለች። ህንድ ባለፈው አርብ በገለጸችው መሰረት ከአርብ በፊት በነበሩት 24 ሰዓታት ውስጥ 96,551 አዲስ የቫይረሱ በሽተኞች ተገኝተዋል። በአጠቃላይ 4.5 ሚሊዮን የቫይረሱ በሽተኞች እንዳሉ አስታውቋል። ዩናይትድ ስቴትስ ውስጥ 6.4 ሚሊዮን የኮቪድ-19 በሽተኞች ያሉ ሲሆን ከህንድ የበዙ በሽተኞች ያሏት አሜሪካ ብቻ ናት። ከሃርቫርድ ዩኒቨርሲቲ በተገኘው ጥናት መሰረት ዩናይትድ ስቴትስ ውስጥ ቫይረሱ በይበልጥ በወጣቶች ላይ እየተዛመተ ነው። 3222 የሚሆኑ ከ18 እስከ 34 ዕድሜ ክልል ውስጥ ያሉ ወጣቶች በቫይረሱ መያዛቸውን ጥናቱ አመልክቷል። ከታመሙት ወጣቶች 1% በጽና እንደታመሙ 10% መተንፈሻ መሳሪያ እንዳስፈልጋቸው 2.7% ደግሞ በሞት እንደተለዩ ጥናቱ አመልክቷል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን በየዕለቱ ቢያንስ 500,000 የሚሆኑ ሰዎች ላይ የኮቪድ-19 ምርመራ ለማካሄድ የሚያስችል እቅድ ማውጣታቸውን በያዝነው ሳምንት አስታውቀዋል። የምርመራ ውጤት በደቂቃዎች ውስጥ ሊታወቅ እንደሚችል ገልጸዋል። ይህ እቅድ እስከ መጪው ታህሳስ ወር ባለው ጊዜ ውስጥ ተግባራዊ ሊሆን እንደሚችል ጠቅላይ ሚኒስትሩ አክለዋል። ስለ ኮቪድ-19 ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ በገለጸው መሰረት በዓለም ደረጃ ከ28 ሚሊዮን በላይ የሚሆኑ ሰዎች በቫይረሱ ተይዘዋል። ከ900,000 በላይ የሚሆኑት ደግሞ ለህልፈት ተዳርገዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት።
አሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መስከረም 1 2012 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅታችንን በፌስቡክ ላይቭ አትቪያም ሀሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ቢፈጠሩ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በመቀሌ ከተማ በአዲስ ዓመት አከባበር ስነ ስርዓት ላይ በክልሉ በተካሄደው ምርጫ ለተሳተፉ ፓርቲዎች የእውቅና መድረክና የገንዘብ ሽልማት ከባለ ሀብቶች ተበረከተላቸው። የአዲስ ዓመት መቀበያ መርሃ ግብር ላይ ተገኝተው መልእክት ያስተላለፉት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል የትግራይ ሕዝብ የራሱን እድል በራሱ የመወሰን መብቱ የራሱ በመሆኑ የሕዝቡ ውሳኔን ከመቀበልና ከማክበር ውጪ ሌላ አማራጭ መዳሰስ ሌላ ችግር ሊያስከትል ይችላል ብለዋል። የትግራይና የአማራ ህዝብን ለማጋጨት ብዙ ጥረት ተደርጓል ያሉት ዶክተር ደብረጽዮን በዚህ ሂደት የአማራ ህዝብ ከትግራይ ህዝብ ጋር አንጋጭም ብሎ ስለታገለ የከፋ ነገር አልተፈጠረም፣ በዚህም ለህዝቡ ክብር አለን ብለዋል። ሙልጌታ ጽብሃ ዝርዝር ዘገባ አለው።
የ2012 ማጋባደጃ የ2013 ደግሞ ለመቀበል በመቀለ ከተማ ሰማዕታት ሐውልት በነበረው አከባበር በትግራይ ምርጫ ለተሳተፉ ህወሓት፣ ባይቶና፣ ሳልሳይ ወያንም፣ የትግራይ ነጻነትና አሲምባ ፓርቲዎች በክልሉ ባለሀብቶች ሽልማት ተበርክቷል። የክልሉ ባለሀብቶች በጋራ ገንዘብ አዋጥተው ለአራቱ ፓርቲዎች እያንዳንዳቸው 1 ሚሊዮን ብር፣ ለአሲምባ ደግሞ 250,000 ብር አበርክቷል። አቶ ዘርኡ ገብረ ሊባኖስ የተባሉ ባለሀብት ደግሞ ለአምስቱ ፓርቲዎች እያንዳንዳቸው 1 ሚሊዮን ብር፣ ለክልሉ መንግስት ደግሞ 15 ሚሊዮን ብር አበርክተዋል። በመድረኩ የተገኙት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ለ2013 እንኳን አደረሳችሁ ብለው መልእክት አስተላልፏል። ምክትል ርዕሰ መስተዳድሩ በመድረኩ ለትግራይ ህዝብና ለኤርትራ ህዝብ ብለው ባስተላለፉት መልእክት የትግርኛ ቋንቋ የተጠቀሙ ሲሆን ለኢትዮጵያ ህዝብ ብለው በተለይ ደግሞ ለአማራ ህዝብና አመራሮቹ ደግሞ በአማርኛ ቋንቋ ነው መልእክት አስተላለፉት። የትግራይ ምርጫ በድል መጠናቀቁና ይህ ምርጫ በዓለም ህዝቦች የራስን እድል በራስ የመወሰን መብት ታሪክ የሚያኮራ አዲስ ፍጻሜ ነው ብለውታል። ይህ ምርጫ ትግራይ ለሚቀጥሉት 5 ዓመታት የሚያስተዳድሩ የተመረጡበት ነው በማለትም ገልጸዋል። በምርጫው ቀን ሂደቱ ለማደናቀፍ የተወሰነ ሙከራ ቢደረግም አልተሳካም ብለዋል።
የትግራይ ምርጫ የሚወስነው የትግራይ ክልል መንግስት፣ ህወሓት ወይም ሌሎች ፓርቲዎች ወይም ሌላ አካል አይደለም። የራስን እድል በራስ የመወሰን መብቱ በሚመለከት የትግራይ ህዝብ የሁሉም የበላይ ነው። ዳኛው፣ ይግባኝ ሰሚው፣ የመጨረሻ ውሳኔ ሰጪው የትግራይ ህዝብ ብቻ ነው። አንቀጾች እየቆጠሩ መተርጎም፣ ጊዜ ማባከን ካልሆነ በህዝብ ውሳኔ ፊት ፋይዳ የለውም። የትግራይ ህዝብ የራሱን እድል በራሱ የመወሰን መብቱ የራሱ በመሆኑ የህዝቡ ውሳኔ ከመቀበልና ከማክበር ውጪ ሌላ አማራጭ መዳሰስ የቆጡን አውርድ ላይ ግብቷን ጣለች እያስከትል እንደሆነ እንጂ ሌላ ፋይዳ እንደሌለው ከወዲሁ መገንዘብ ይጠቅማሉ። ለትግራይ ክልል በቅርብ ርቀት የሚገኙት የአማራ ክልል ህዝቦች እንደሚገነዘቡት በክልሉ አመራር የሚታገዙ ታጣቂዎች ትናንት ታሪካዊ ምርጫችን ለማደናቀፍ ያዙን ልቀቁን ሲሉ የነበሩ ቢሆኑም በትግራይ ህዝብና የጸጥታ ኃይል መቆም እንደማይችሉ ለምስክር መቅረብ ይችላሉ። የአማራ ክልል አመራር በ2013 ዓ.ም አፋችሁም ምላችሁ ስለ ትግራይ ማውራት የሚያለቅ አመት እንደምሆን ተስፋ እናደርጋለን። ስለ ራሳችሁ ስለ መስተዳድራችሁ ማሰብ መስራት ማገልገል ጀምሩ። ወይ ማገልገል ለሚፈልጉና ለሚችሉ ቦታቸው ያለ ግርግር ልቀቁ።
ምርጫው የተሳካ እንዲሆን የትግራይ ህዝብ ከፍተኛ አስተዋጽኦ አድርጓል ሊመሰገንም ይገባል ያሉት ዶክተር ደብረጽዮን በተለይ የክልሉ ወጣቶች በትዕግስት መጨረሻው ላይ እንዲደርስ በማድረጋቸው ምስጋና ይገባቸዋል በማለት ገልጸዋል። የትግራይ ህዝብና የአማራ ህዝብ ለማጋጨት ብዙ ጥረት ተደርጓል ያሉት ዶክተር ደብረጽዮን በዚህ ሂደት የአማራ ህዝብ ከትግራይ ህዝብ አንጋጭም ብሎ ስለታገለ የከፋ ነገር አልተፈጠረም በዚህም ለህዝቡ ክብር አለን ብለዋል።
በተገባደደ 2012 ዓመተ ምህረት የአማራና የትግራይን ህዝብ ለማጋጨት ያልተደረጉ ሙከራዎች አልነበሩም። የመሬት አስመላሽ ነጻ አውጪ ኮሚቴዎችና ሌሎች የተፈለፈሉ በማሰማራት ተነግ የምትባል ፍጡር እስካለች ድረስ የአማራ ህይወት ከምስቅልቅል አይወጣም እያሉ የህዝቡን ስቃይ ለማራዘም ሙከራ ቢያደርጉም የአማራ ህዝብ ማጭወርወሩ ይብቃችሁ፣ የራሳችሁን ችግር ፈትሹ፣ ከትግራይ ህዝብ ጋርም አንጋጭም እረፉ እያለ የከፋ ጉዳት እንዳይደርስ በመታገሉ ለአማራ ህዝብ ያለን ክብር ደግመን መግለጽ እንፈልጋለን።
2013 በህዝብ ህይወት ኑሮና ጊዜ መቀለድ የሚቆምበት አመት ይሆናል ብለን ተስፋ እናደርጋለን ብለዋል ዶክተር ደብረጽዮን። ለኤርትራ ህዝብ ብለው ባስተላለፉት መልእክት ደግሞ ያለፈው የምንማርበት እንጂ በዛ ተተክለን አንኖርም ብለዋል። 2013 በሁለቱም ህዝቦች መካከል ግንኙነት እንዲጠናከር የሚያስችሉ ስራዎች እንዲሰሩ ተስፋችን ብሩህ ነው ብለዋል።
አብናይ ቀደም ደርፍን ዛንታን ዝተሸፈሉ መራሕቲ ዝምድና ህዝብታትና ምዑሩ ከይኸውን የዕንቅፉ ጥራሕ እንተይኮነ ሕሉፍ ሓሊፎም ምስ ናጽነት ኤርትራ ዘይቕበሉን ዶብና ቀይሕ ባሕሪ እዩ ምስ ዝብሉን ዓሪኾም
የድሮ ዘፈኖችና ትርክት ላይ የቆሙ መሪዎች የህዝቦች ዝምድና የተስተካከለ እንዳይሆን እያደናቀፉ ያሉ ብቻ ሳይሆን እልፍ ብለውም የኤርትራ ህዝብ ነጻነት ከማይቀበሉና ድንበራችን ቀይ ባህር ነው ከሚሉት ጋር ጓደኝነት መስርተው ለኤርትራ ህዝብ ነጻነት ለቆመው የትግራይ ህዝብ ለመበደል ያላሰሩት ሴራ የለም። አሁንም ከኤርትራውያን ወንድሞቻችን ጋር እየተወያየን ወደፊት እንድንቀጥል ፍላጎታችን መሆኑ ለመግለጽ እንወዳለን ነው ያሉት። ምርጫው በስኬት እንዲጠናቀቅ መርህ ተከትለው ለደገፉ ኤርትራውያን እናመሰግናለን በማለትም ገልጸዋል። አዲስ አመት የሰላምና አብሮ የማደግ እንዲሆን ምኞታቸውን ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ሙልጌታን ለዘገባው እናመሰግናለን። ዶክተር ደብረጽዮን ገብረ ሚካኤል ታጣቂዎችን በተመለከተ ያነሷቸውን ጉዳዮች አስመልክታ የባህር ዳሯ ዘጋቢያችን አስቴር ምስጋናው ከአማራ ክልል በኩል ምላሽ ለማግኘት ጥረት አድርጋ ነበር፣ አልተሳካላትም። በሌላ በኩል ሰሞኑን የአሜሪካ ድምጽ ያነጋገራቸው የወልቃይት ጠገዴና አላማጣ አካባቢ ነዋሪዎች ተኩስ ተከፍቶባቸው እንደነበር ገልጸዋል። ተኩስ የተከፈተባቸውም በትግራይ ክልል ልዩ ኃይል መሆኑን ጠቁመው ነበር። እርምጃው የተወሰደባቸውም ከአወዛጋቢው ምርጫ ጋር የተያያዘ እንደነበር ተናግረዋል። ቀሪውን አስቴር ምስጋናው ታስደምጠናለች።
የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ትላንት በሰጡት መግለጫ የአማራ ክልል መንግስት ከሰሞኑ ጥቃት ፈጽሞብናል ብለው በሰነዘሩት ውንጀላ ላይ ከአማራ ክልል መንግስት መልስ ለማግኘት ያደረኩት ሙከራ አልተሳካም። ነገር ግን በወልቃይትና ጠገዴ አካባቢ የሚኖሩ ነዋሪዎች በምርጫው ዋዜማ በህወሓት ልዩ ኃይል ተኩስ እንደተከፈተባቸው በእለቱ በሰራነው ዘገባ ማቅረባችን ይታወሳል።
ህወሓት በሚያደርገው ህጋዊ ባልሆነ ምርጫ አንመርጥም ብሎ ተቃውሞ ሲያቀርብ እና በሁለቱም በኩል የተፈጠረ ነገር ነው። ይህን ግጭት
የጸጥታ አካላት ጋር ነው
እና ከጸጥታ አካላት እነሱ በቃ የታጠቁ ከፍተኛ ኃይል አለ፣ እዛ አካባቢ ደግሞ ባልታጠቀው አርሶ አደር ግጭት ነበር። ነገር ግን ያው ግጭቱ በማንኛውም በመንግስት የተደገፈ ነገር አይመስለኝም። አንዱ ልውውጥ የተደረገው በዚህ በጠገዴና በጠገዴ ወረዳ መካከል ድሮ በጠሪያው ሬዲዮ ፋና ተብሎ ሲጠራ ነበር። እዛ አካባቢ ነው በሁለቱ መካከል የተኩስ ልውውጥ የነበር።
ማንና ማን ነው ይህ ተኩስ ልውውጥ ያደረጉ?
ተኩስ ልውውጥ የተደረገው ከዚህ ከወልቃይት ጠገዴ የተፈናቀለው ፋኖና ከትግራይ ልዩ ኃይል ጋር ነው። ብዙም ታፍነን ደራሽ የለም እያለ ሮሮ እያሰማ ነው ያለ ያንኛው ህዝብ ያለ ወልቃይት ጠገዴ ትግራይ ልዩ ኃይል ጋር ነው።
ስንት ሰዓት ነው ተኩሱ የተካሄደው?
በዚህ አካባቢ ስምንት ሰዓትና ስድስት ሰዓትም ከሌላ ቦታም ተካሂዷል። ስምንት እስከ ዘጠኝ አካባቢ ነው።
በአላማጣ አካባቢ የሚኖሩ ነዋሪዎችም በምርጫ ሁለት አካባቢያቸውን ለቀው እንደተሰደዱ የገለጹም ነበሩ።
አላማጣ ነበረ የሚኖረው። ዛሬ እየሸሸ
ወዴት እየሸሸህ ነው?
ኦሮሚያ ክልል።
ለመሸሽህ ምክንያቱ ምንድን ነው?
እንደሚታወቅ አሁን ሰሞኑን ያው ትግራይ ላይ የተደረገ ያለ ምርጫ ሰበብ አድርጎ አላማጣ በጣም ብዛት ያለው ያድገብቷል። ዛሬ ቀን ጀምሮ ዝግጅት አፍራ እንደሚጀምር ተነገረ። ያው ራሳችን ለማራ ብዙ ሰው እየተፋናለን
ማለት አሰሰው ምንድነው?
አሁን ዛሬ በብዛት ወጣት ብቻ እየመረጠ አይደለምና በዛም ምክንያት በየሰፈሩ እየሄዱ ማን አልመረጠም ማን መረጠ እያጣሩ ለሲያፍኑ ተዘጋጅቷልና ያው ስጋት ስለደረብኝ ግዴታው ተቻለው።
በእነዚህ የወሰንና የማንነት ጥያቄ ባለባቸው አካባቢዎች ነዋሪዎቹ የፌደራልና የክልል መንግስት እንዲደርስላቸውም ጥሪ ማድረጋቸው ይታወሳል።
ስብዕናችን እየተገሰሰ በምንኖርበት አካባቢ እንዳንኖር እየተደረገ በመሆኑ የክልሉ መንግስትና ወይም የፌደራል መንግስት ባለማየቱ በጣም ከፍተኛ ቅሬታ እንዳለን እና ይህን ነገር እንዲያቀርቡልን ነው የምንፈልግ።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስተዋውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@vnews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብራናችሁን ሆኑ። ዛሬ 2013 ዓመተ ምህረት የመጀመሪያው ቀን ነው። መስከረም 1 አዲስ ዓመት። በየቦታው የሚገኙ ዘጋቢዎቻችን ተዘዋውረው ያገኙዋቸው ነዋሪዎች ያለፈው ዓመት እንዴት ነበር? ለመጪው ዓመት ምን ተስፋ ታደርጋላችሁ ሲሉ ጠይቀዋል። በቅድሚያ ወደ ባህር ዳር ከተማ ኑሰዳችሁ። አስቴር ምስጋናው ነዋሪዎችን አነጋግራለች።
አዘማይሽ
አምና አዲስ አመት ብለን የተቀበልነው 2012 ዛሬ አሮጌ ሆኖ በአዲስ ተተክቷል። ያለፈው 2012 በኢትዮጵያ በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ከባድ የሚባሉ ክስተቶች የተስተናገዱበት ጎን ለጎን ደግሞ ስኬቶችም የተስተዋሉበት ነበር ይላሉ ያነጋገርናቸው አንዳንድ የባህር ዳር ከተማ ነዋሪዎች። አቶ ቢያድግልኝ ዳምጤ ባለፈው አመት የነበሩ ክስተቶችን እንዲህ ያስታውሳሉ።
ለመላ ኢትዮጵያ ህዝብ እንዲሁም ለዓለም እንኳን ለ2013 አመት በሰላም አደረሳችሁ ለማለት እወዳለሁ። 2012ን በመናይበት ጊዜ እጅግ በርካታ ሁነቶች የተከናወኑበት ነው። ከጥሮቹ ለመጀመር በሀገር ደረጃ ስናይ በርካታ ችግኞች የተተከሉበት፣ በርካታ ስራዎች የተሰሩበት፣ ከችግሮቹ ደግሞ ብናይ በርካታ የሰው ህይወት የተቀጠፈበት፣ ንብረት የወደመበት፣ እኔ ባለሁበትም ዘመን ማለት እችላለሁ በኔ እድሜ ውስጥ እንደዚህ አይነት ትልቅ ነገር አንድ ከተማን የሚያክል ነገር የፈረሰበት እንደነሻሸመኔ ያሉ ብጥብጦች የተካሄዱበት፣ ከዚህ ጋር ተያይዞም የሰው ህይወትም እንዲሁ ያለፈበት በአስከፊ ሁኔታ ተስተውለዋል ማለት ነው። ኢቭን አዲስ አበባ እንግዲህ መሀል ከተማ የምትውላ ክልሎቹም እንዲሁ በብዙ ክልሎች ማለት ይቻላል በርካታ ብጥብጦች የታዩበት ሁኔታ አለ። ይህን ማለት ግን ችግሮች ብቻ ሳይሆኑ ጥሩ ጥሩ ነገሮችም ደግሞ ስኬቶችም የታዩበት እንደነበረ ማየት ይቻላል። በጣም በስኬት ካነሳናቸው ቅድም ውስጥ እንደው በዝርዝር ለማየት እናቶች ከመቀነታቸው ፈትተው፣ ወንዶችም ከቦርሳቸው፣ ህጻናት ሳይቀር የከረሜላ መግዣቸውን አዋጠው እየሰሩት ያለ ግድብና በተለይ ደግሞ የውሃ ሙሌት በዚህ ዓመት እውን ሊሆን አይችልም የተባለው በውስጥም በውጭም በርካታ ጠላቶች እያሉበት ነገር ግን እሱን ተሻግሮ የመጀመሪያውን የውሃ ሙሌት የያዝንበትና የውሃ ሙሌት መሆኑ በጣም በከፍተኛ ሁኔታ ከማየው ስኬት አንዱ ነው። ሌላው አዲስ አበባ ላይ የሸገር ማስዋብን እኔ በብዙ መልኩ ነው ማየው። አንደኛ በመንግስት ባጀት ሳይሆን በህብረተሰቡ ትብብር መስራት እንደሚቻል የታየበት፣ ሁለተኛ ከተማዋ ደግሞ እንደ ዋና ከተማነት ከዚህ በፊት የምትታወቅበት አንዳንድ ዝቅ ያለ ደረጃ ነበር፣ እሱን በሚቀይር መንገድ ሸገርን ብቻ ሳይሆን የሸገርን ልምድ ተጠቅሞም በሌሎቹ አራት አካባቢ ክልሎች የእኛንም አካባቢ ጎርጎራን በጣም እጅግ የሚስብ የቱሪስት መስህብ ያለበት ቦታ ነው። ነገር ግን ሳናየው ሳናለማው የቆየ ነው። አሁን ከዛ ጋር ተያይዞ በዛ እንዲለማ ነው።
አቶ ቢያድግልኝ በቤተ መንግስት ውስጥ ስለተገነባው አንድነት ፓርክ ሲናገሩ የራሳቸውን ገጠመኝ እንዲህ አስታውሰዋል።
የቀድሞ ጠቅላይ ሚኒስትር በነበሩበት ጊዜ አንድ ስብሰባ አጋጣሚ አግኝቼ በዛ ለመሳተፍ ሄደን ነበር።
ቤተ መንግስት
ውስጥ አይደለም ዝም ብሎ አልፎ መሄድ ሰው ወይም ኢትዮጵያ የሆነ ሰው ለመግባት ስብሰባ ጠርተውሽ እንኳን ለመግባት እጅግ ከፍተኛ ስቃይ የነበረበት ነው። ነገር ግን አሁን መግባቱ ብቻ አይደለም እዛ ያለው የምታገኘው የኢትዮጵያዊነት አንድነት የሚገለጽበት ሁኔታ፣ የቀድሞ ታሪካችን በሚያስታውስ መንገድ ለልጅ ልጅ የሚተላለፍ ቅርሶች እንደገና ታድሰው፣ በተለይም በቅርቡ ጠቅላይ ሚኒስትሩ ሲያስጎበኙት የነበረው ቀዳማዊ ኃይለ ሥላሴ ዘመነ መንግስት የነበሩ ሀብቶቻችን ሁሉ እንደዛ አይነት ሀብት ነበረ ነው ኢትዮጵያ በሚል በሚያኮራ መንገድ ያየንበት እና በአጠቃላይ ከዚህ ጋር ተያይዞ የተሰራው ስራ እጅግ በጣም የሚያረካ ኢትዮጵያውያን በትንሽ ሳንቲም ገብተው ሀገራቸውን የሚያዩበት የሚያውቁበት ማዕከል ስለሆነ የአንድነት ፓርክ እጅግ የሚደነቅ ነው።
አቶ ቢያድግልኝ በ2012 ግርምት ከፈጠረባቸው ፖለቲካዊ ጉዳዮች አንዱ አንድ ክልል ብቻውን ተገንጥሎ ምርጫ ማካሄድ መቻሉ መሆኑንም ይናገራሉ።
ህግን እንኳን እናስከብራለን የሚሉ የነበሩ የህወሓት ቡድኖችም ምርጫም በራሳቸው ያካሄዱ ከኢትዮጵያውያን ተለይተው እኔ በአሳዛኝ ሁኔታ እነዚህ ነበሩ ወይ ለዚህን ያህል ዓመት ያህል እችን ሀገር ሲያስተዳድሩ የነበረው የሚለው ራሱ ጥያቄ ውስጥ የሚገባ ነገር፣ ህገ መንግስቱ በሚለው መሰረት በበጀት ምደባ፣ በአጠቃላይ ስራ አሰራር ህዝብን እኩል አድርጎ በማየት ረገድ እዛ ወረቀቱ ላይ የተጻፈ ነገር ቢኖርም እነሱ በእርግጠኛነት የተገብሩት አልነበረም በፊት የምናውቅ። አሁን ግን የበለጠ አፍጥጦ ምን ያህል እንሞትለታለን ያሉትን እንዴት አድርገው እንደሻሩት ያደረጉበት ነው። ምክንያቱም አንድ ሰው ህግን አክብሮ ለህግ ተገዥ ካልሆነ ራሱ ተገዥ ካልሆነ እንዴት ነው ሌላውን አካል የሚያስተዳድር የሚለው ጥያቄ ውስጥ የገባ በጣም አገራችን እጅግ የታዘበችውበት ሁኔታ ነው ያለው። ከትግራይ አንጻር ሲተመት ትግራይ የምንለው ህወሓትን ማለታችን ነው። ህወሓትን ነው የነበረውን ስልጣን የነበረውን የበላይነት የመቆጣጠር ነገር አጦ እዛ ስለገባ ህጉንም ጥሶ ህዝቡንም ይብን ወደ ሳሳተ መንገድ እየመራ ነው የሚል ሀሳብ ያለኝ።
አመሰግናለሁ። መልካም በዓል።
እናመሰግናለን። እኔም ለሁላችን መልካም በዓል።
እንኳን አደረሰሽ።
እንኳን አብሮ አደረሰን።
እስኪ እንተዋወቅ።
ሩቂ አለሜ መኮንን እባላለሁ።
ያው እንግዲህ በጸጉር ስራ ላይ ተሰማርተሽ ነው የምትገኘው እና 2012 እንዴት አለፈ?
እንደኔ ጥሩ ነው። ስራ የጀመርኩበት ዘመን ነው። ከዛ በፊት ልጅ አሳዳጊ የቤት እመቤት ነበርኩኝ እና ያው ለእኔ አሪፍ ነው የምለው። አንድ ስራችንንም ባዶ ያደረገው ኮሮና ነው። በኮሮና ምክንያት ያው እንከፍታለን፣ እንዘጋለን።
ቤት ለቤት ክራይ ያው እናስርፋለን። ለእኛ ግን የለም
አሜን ለሁላችንም።
ወይዘሮ ዩዲት ሰይፉ ያለፈውን አመት ወደ ኋላ ተመልሰው ሲያስታውሱ ታይተው የማይታወቁ የሞራል እሴቶች የተጣሱበት፣ በአንጻሩ ደግሞ ሀገራዊ አንድነትን የሚያጠናክሩ ስራዎች የተሰሩበት አመት ነበር ይላሉ።
እንኳን አደረሰዎት። ዛሬ አዲስ አመትን ተቀብለናል።
እንኳን አብሮ አደረሰን።
2012 በርሶ አይን እንዴት አለፈ?
2012 ጥሩ ነገሮችንም ያየንበት፣ በዛው ልክ ደግሞ ከፖለቲካውም አንጻር የዓለም አቀፍ የሆነ በሽታ ከኮሮና አንጻር ደግሞ የተፈተንበት አመት ነበር ብዬ አስባለሁ በእኔ እይታ።
እስኪ እናንሳቸው። ስኬትም አለበት ብለዋል። እንደገና ደግሞ አንዳንድ ተግዳሮቶችም ደግሞ እንዳሉበት ገልጸውልኛልና እስኪ በዝርዝር እናውራቸው።
ከፖለቲካ ጋር በተያያዘ ይሄ የብሔር ግጭቶች አንዱ ከአንዱ ጋር ሰምተሻቸው ማታቂ ነገሮች፣ በቃ ለጆሮ የሚከብዱ ነገሮች፣ የሃይማኖት ተቋማትን የሚዳፈር ትውልድ እኔ አልሰማሁ። በእኔ ዘመን መስጊድን የማቃጠል ቤተክርስቲያንን የማቃጠል የቤተ ክህነት ሰዎችን የመጉዳት እርስ በርስ የመጎዳዳት የመፈናቀል እነዚህ ነገሮች የታዩበት ነበሩ። ይህ አመት 2012 በእኔ እይታ እስከ ትላንትና ድረስ እስከ ጳጉሜ 4 ድረስ ያለውን ከተፈጥሮ ጋር ራሱ ያለው ግብግብ፣ የጎርፍ አደጋው፣ ሰው የሚፈናቀልበት ብቻ ከሞላ ጎደል ጥሩንም መጥፎውንም ያሳለፍንበት አገር ከመጥፎ ገጽታዎቹ ባሻገር ደግሞ መልካም ነገሮችንም ደግሞ ያየንበት ነው። በጣም ትልቅ ስኬት በቃ በህይወቴ እልል ያልኩበት፣ ነገም ደግሞ ለልጆቼ ደግሞ ትልቅ ተስፋ፣ ለሀገሬ ደግሞ ለውጥ ይሆናታል ብዬ ተስፋዬን የምጥልበት የአባይ ግድብ ደግሞ የሆነ አንድ ምዕራፍ ተጠናቆ ማየታችን የነበረው ሰጣ ገባ ከግብጽ ጋር ከሱዳን እንደዚህ የዓለም አቀፍ አደራዳሪ ወገኖች ምናምን እንደዛ እየተባለ ፋይናሊ ግን ተጠቃሎ መጀመሪያውን ምዕራፍ ማየት መቻላችን ትልቅ የስኬት አመት ነበረ ብዬ አስባለሁ። እነዚህ ፓርኮች፣ አዲስ አበባ ላይ የተሰሩ ፓርኮች በጣም የሚያማምሩ ውብ፣ ለቱሪስት መስህብ ሊሆኑ የሚችሉ እነሱ የጋራ የኛ የሆኑ ነገሮች፣ በቃ ኢትዮጵያዊነትን የሚገልጹ ነገሮች ትልቅ የስኬት ምዕራፎች ናቸው። እነዚህንም እያየን እየተነሳሳን፣ እያንዳንዱ ክልል ደግሞ ጥሩ ተሞክሮ እየወሰደ የየራሱን መልካም ነገር የሚሰራበት ማነሳሻ ሊሆን ይችላል ብዬ ማስባቸው አዲስ አበባ ላይ የተሰሩ እነዚህ ፓርኮች ትልቅ አገራዊነትን የሚገልጹ ነበሩ።
ቀደም ብለው እንግዲህ ሲገልጹት ኮሮና በጣም የስነ ልቦና ጉዳት እንዳደረሰ በወቅቱ ሁላችንም ነን እንግዲህ እንደው ተኝተን እንነሳ ይሆን የሚል እኮ ስጋት፣ ከፍተኛ የሆነ ስጋት ነበር። ጭራሽ ለአዲስ አመት ደረስንና አወራ ነው እንጂ እና እሱን አንስተዋል። እና ግን ደግሞ እኮ ኮቪድ የአኗኗር ዘይቤያችንን ቀይሮልን ነበረ።
በኮቪድ ምክንያት ግን እየተከተልናቸው ያለናቸውን ነገሮች ግን ልንቀጥል ይገባል ብዬ በግል ያስባሉ። ለምሳሌ የንጽህና አጠባበቃችን አሁን ምንድን ነው? ገና ከበር ስንገባ ሳሙናውን እንትን ብለን እጃችንን አጽድተን በሳኒታይዘር አጽድተን እንደዚህ እና እንደውም በፊት እኔ ግንቦት ወር ይሄ ደረቁ አየርና ቀዝቃዛው አየር እንትን በሚልበት ሰዓት የሆነ ጉንፋን ያመኝ ነበረ በየአመቱ ዘንድሮ አላመኝም። ሁለተኛ ነገር ደግሞ በጣም በቃ ኢትዮጵያዊነታችንን በጣም ያየንበት ፈተናዎች ቢኖሩም ግን በቃ አልተከፋፋ። አሁን ዘረኝነት፣ ጎጠኝነት ምናምን ይባልበት ታይም ነው ያለው፣ ግን ያ ምንም ሳይከልለን ያ ምንም ሳይገድበን እርስ በርሳችን የተረዳዳንበት፣ ሰው መኖሪያ ቤቱን ለቆ እንደዚህ በኮቪድ በሽታ የተያዘ ሰው ካለ መጠለያ ይሁን ማረፊያ ይሁን ያለውን ነገር ሰው ልብሱን እያወለቀ የሰጠበት፣ ፋብሪካዎች የሚያመርቱትን ምርት እንደዚህ ለወገን ደራሽ ወገን ነው እያሉ የተረዳዳንበት፣ በቃ በአጠቃላይ እርስ በርሳችንን አንድነታችንን የመል ኮቪድ እንዲሁም አንድነታችንን በጣም ያሳየበት ጊዜ ነው ብዬ ነው የማስበው ያለሁን። እንደገና ደግሞ የሕክምና ባለሙያዎቻችንን ደግሞ ጥንካሬያቸውን ያየሁበት ጊዜ ነው።
ከኮቪድ ጋር ተያይዞ ወደ ፈጣሪ
ላነሳልሽ ነበረ። በቃ የኮቪድ እንትን ያለልን ያመጣልን ነገር ምንድን ነው? ሁሉም ፈጣሪውን ያስታወሰበት ሰዓት ነው። ስንቶቻችንን በሰላም አሳድረን ብለን ፈጣሪያችንን አመስግነን የምናድር እና ግን አሁን ያለው ሰዓት ግን ከዚህ ከኮቪድ በኋላ ያለው በቃ የቀን ውላችንን እንኳን ጌታ ስለባረከልን ፈጣሪ ስለባረከልን አመስግነን የምንተኛበት፣ ለወደፊቱ ደግሞ ይህንን ችግር አስወግዶልን ደግሞ በሰላም በጤና በፍቅር እንደ ድሯችን በነፃነት የምንኖርበት ጊዜ እንዲመጣ ደግሞ ማንኛውም ኢትዮጵያዊ ሁሉ ይህንን ነገር አስቦት ጸልዩት ነው ከቤቱ የሚወጣው ብዬ ነው ማስበውና ከእምነታችን ማንሳ አንድነታችንን ያገኘንበት ወቅት ነው ብዬ አስባለሁ።
2013 ምኞት እስኪ እንግለጽ ለሀገራችንም ለቤተሰብም።
እሺ 2013 የሰላም የደስታ የብልጽግና አንድ የምንሆንበት በቃ የአንድነት አመት በሁሉም ነገር በአስተሳሰባችንም በኢኮኖሚያችንም አድገን በልጽገን የምናሳልፍበት የሚመጣበት ጊዜ እንዲሆን እመኛለሁ።
አመሰግናለሁ። መልካም አዲስ አመት።
መልካም አዲስ አመት እህቴ። አመሰግናለሁ።
አስቴርን እናመሰግናለን። ከባህር ዳር ወደ አምቦ ስናቀና ዘጋቢያችንና ኮርመልካ ያነጋገራቸው የአምቦ ከተማ ነዋሪዎች አዲሱ 2013 ዓመተ ምህረት በፍቅርና መተሳሰብ እንዲሁም የአንድነት መንፈስ መሻገር ያስፈልጋል ሲሉ አስተያየታቸውን ሰጥተዋል። በመወያየትና መደማመጥ ተባብሮ በመስራትም ጭምር ለሀገሪቱ እድገትና ለህዝቦች መከባበርና አብሮነት መስራትም ያሻል ሲሉ አስተያየታቸውን አካፍለዋል። ቀሪውን ከናኩር ዘገባ እናዳምጥ።
ለሚሳ እጅታ አባላለሁ። በአምቦ ዙሪያ በብኬትታ ወረዳ በጉደር ከተማ ነው የምኖረው። ደስ በሚል የአዲስ አመት በዓል ላይ በመገኘቴ ደስታዬ ልዩ ነው። በኢትዮጵያውያን በሙሉ በሀገራችን ላለው ህዝብ በሙሉ በተለያየ የእምነት ደረጃ ያላችሁ በሙሉ ፈጣሪያችሁን አምላካችሁን ልታመሰግኑ እድል ስላገኛችሁ በዚህ አጋጣሚ በተሰጠኝ እድል እንኳን ደስ ያላችሁ፣ እንኳን ተሻገራችሁ፣ እንኳን የምታመልኩት አምላክ ታደጋችሁ፣ ከሁሉ ከብዙ አደጋ አስመለጣችሁ እላለሁ። በማህበራዊውና በኢኮኖሚያዊ ጉዳይ ደግሞ እግዚአብሔር በፈቀደው ልክ ሰውን ደግሞ እንደ ሰው ማሰብ የሚችለው ልክ ጤናማ አእምሮን አለንና ሰላምን መፍጠር፣ መግባባት፣ መቀባበል በመደማመጥም ጭምር ወደፊት ኢኮኖሚን ከማሳደግ የሰላምን ድንበር ከማስፋት አንጻር የሚያኮራን ባህል ስላለን እያየን እንቀሳቀሳለን። በሚገርም ቪዥን ወደፊት ኃይል ባለው ልዩ ፓወር ባለው ይንቀሳቀሳል የሚል እምነት አለኝ። መልካም አዲስ አመት። በጣም አመሰግናለሁ።
አዎ ይወንጀራ ቧንቧ ከተማ ነው የምንኖረው። የአመት በዓል ድባብ ደስ ይላል። ትተን ማለፍ ያለብን ጥላቻን፣ ዘረኝነትን ትተን ብናል ደስ ይላል።
ከነባ እስሬ በራኩማላ ማኩዳላ ማካነከሳ
በ2012 ዓመተ ምህረት ብዙ ችግሮች ተፈጥረዋል። በ2013 ግን ችግሮች እንዳይፈጠሩ የሀገራችን የፖለቲካ ሁኔታም እንዲረጋጋ ዓለምን እያመሰ የሚገኘው የኮሮና ቫይረስ ወረርሽኝም እንዲጠፋ እመኛለሁ።
ስሜ ቦንሳት አዲስ ይባላል። ስምንተኛ ክፍል ተማሪ ነኝ። 14 ዓመቴ ነው። ወደፊት ተስፋዬ ሰላም እንዲሆንልን ለሀገራችን እመኛለሁ። አንድነትን፣ መተሳሰብን እመኛለሁ። ጎበዝ መሆን ፈልጋለሁ። ጥሩ ቦታ መድረስ፣ ለቤተሰቦቼ ሰላምና ፍቅር እመኛለሁ። በዓለም ዙሪያ ላሉ ህጻናቶች እንኳን አደረሳችሁ እላለሁ። ኮሮናን በተመለከተ በሽታው እንዲጠፋ እመኛለሁ። ጠፍቶ በአንድነት አብረን እንደምንመለስ ተስፋ አድርጋለሁ። አመሰግናለሁ።
ታደሰ ይባላለሁ። ወደ 2013 ተዋደን ተፋቅረን ብንኖር ለሀገሪቷም እድገት ለሁሉም ነገር ጥሩ ነው ብዬ አስባለሁ። ሁሉም ሰው እኩል መታየት አለበት። በመንግስት ደረጃ ህዝቡን አፋቅሮ ማኖር፣ መንግስት እንዲፋቀሩ ማድረግ፣ ብሔር ብሔረሰቦችን አንድ ላይ አድርጎ እሱም እንዳለ መደበር እንዳለ አንድ ላይ በፍቅር እንዲጀምሩ ማድረግ አለበት እና ሁለተኛ ደግሞ ብዙ ቦታ ግድያ አለ። መንግስት መካል ከሌላ መካል የሚገደሉ ሰዎች አሉ። ንጹሐን ደም እየፈሰሉ ከምንም ብሔር ሰው እንዳይሞት ቢያደርግ መንግስት ይህን ጥላቻ ያቆማል ብዬ አስባለሁ። በሽታውን እንዲጸባ መንግስትም ስራ መስራት አለበት፣ ህዝቡንም ማስተማር አለበት። ህዝቡም ደግሞ እንደመጀመሪያው እንደፈራ በጥንቃቄ ቢጓዝ ይህ በሽታ ይቋቋሙ ይችላሉ ብዬ አስባለሁ።
የአምቦ ተወላጅ ነኝ። ወርፌ ጉርሜሳ እባላለሁ። 2012 ላይ ያሳለፍነው የጭንቅ ሰዓት፣ የብጥብጥ ሰዓት፣ የውከት ሰዓት እንዲቀር እመኛለሁ። በ2013 ሰላም እንዲሆን፣ አንድነት፣ ፍቅር እንዲኖረን በለዚህ ጸልያለሁ። አለመስማማት፣ አለመደማመጥ ቀርቶብን በአዲሱ ዓመት መስማማት፣ መደማመጥ ቢኖር እድገት፣ ብልጽግና፣ አንድነት፣ መተሳሰብ እንዳለ አለ። ግን እንደ በፊቱ አይደለም። አሁን በጣም ቀንሷል። በዚህ በኮሮና ምክንያት ይሄ ነገር ቀርቶ የኮሮና በሽታም ከሀገራችን ጠፍቶ እንደገና በአዲስ ፍቅር፣ መተሳሰብ፣ ፍቅር፣ አንድነት እንዲኖረን እመኛለሁ። በአዲሱ ዓመት ከዛ ከ2012 የበለጠ መተሳሰብ፣ ፍቅር እንዲኖር ጸልያለሁኝ፣ እመኛለሁ። ለሁላችንም ለኢትዮጵያ ሕዝብ መልካም አዲስ ዓመት ይሁን።
ባሪ ኩማላማ ፊ ኩዳላማ ሰበቦታ ደዳት ኒ ማ ዋን ባየኒ ረኪነ ጉዳቴ ጅራ
በ2012 ዓመተ ምህረት በተለያዩ ምክንያቶች ችግሮች ሲፈጠሩ ነበር። በዓለም ዙሪያም የተፈጠረው የኮቪድ-19 በሽታም በሰዎች ላይ ትልቅ እንቅፋት ፈጥሮ ነበር። እንደ ሀገራችንም ያለመረጋጋት ችግር በበርካታ ቦታዎች ሲስተዋል ነበር። የምንወደውን ድምፃዊ ሀጫሉን ያጣንበትና ክፉኛ ያዘንበትም ዓመት ነበር። በ2013 ዓመተ ምህረት ፈጣሪ ሰላሙን እንዲሰጠን፣ ሀገራችንን ሰላም እንዲያደርግልንና ሀገራችንም እንድትለማ ትልቅ ተስፋ አለኝ።
ሚሶማ ከከኑታ ተዋዊ ጉዳረን ቀባ
ናኮርን እናመሰግናለን። ከአምቦ ወደ ወሎ ስንወስዳችሁ ዘጋቢያችን መስፍን አራጌ ያለፈውንና መጪውን ዓመት በተመለከተ የነዋሪዎችን አስተያየት ጠይቋል። ወደ ዘገባው።
ጣሊያንን ክፉኛ የደቆሰው አሜሪካንን አንገዳግዶ ህንድን ሽብር ውስጥ ያስገባውና የዓለም ስጋት የሆነው የኮቪድ ወረርሽኝ የተከሰተው ባጠናቀቅነው ዓመት ውስጥ ነው። በኢትዮጵያውያን የዘመን ቀመር የንጹሐንን ህይወት ቀጥፎ ቤይሩትን ያንቀጠቀጣት ፍንዳታ፣ በሶሪያ በየመንና መካከለኛው ምስራቅ የሚስተዋለው መቋጫ ያጣ ሰብአዊ ውድመት ዓለማችንን በስጋት እንደናጣት ዘልቋል። ኢትዮጵያኖችም የተጠናቀቀ ዘመናቸውን በበጎ አወድሰው በክፉ ነቅሰው እየተሰናበቱት ነው። በደሴ ከተማ የሚገኙ ከታሪክ ምሁር እስከ ህክምና ባለሙያ ከነጋዴ እስከ መንግስት ሰራተኛ ስለ አሮጌው ዓመት ይናገራሉ። 2012 ኢትዮጵያን በህልውና ጣብቂኝ ውስጥ ያስገባ ዓመት ነበር ሲሉ ማጣቀሻ ያቀርባሉ።
ዶክተር ምስጋናው ታደሰ በወሎ ዩኒቨርሲቲ የታሪክ አሲስታንት ፕሮፌሰር። ባለፈው የኢትዮጵያ ዓመት በማህበራዊ ሚዲያ የሚሆን በሜንስትሪም ሚዲያዎች ሀገር አፍራሽ ህዝብን የሚከፋፍሉ ግጭት የሚያስነሱ ሀሳቦችና መልእክቶች በስፋት የተላለፉበት ዓመት ነው ብዬ አስባለሁ። በውጭ ሀገር ሆነን ስለ ኢትዮጵያ የምንሰማው ነገርና ሀገር ውስጥ ሆነን የምንመለከተው ነገር የሰማይና የምድር የተላላቁ ያክል መሆናቸው ነው። እንግዲህ በውጭ ሀገር የሶሻል ሚዲያው ኢንስትሪም ሚዲያው ከሚያወራው ከሚያራግበው ነገር ተነስቶ ሀገሪቱ ለመፍረስ እንደተቃረበች ልክ በባላ እንደተገደፈ አጥር ይህም ደግሞ የፈረሰ እንዳለ ቤት አድርገ ነው የምትስላት። ነገር ግን እዚህ ሀገር ቤት ያለውን ነገር ስትመለከት ችግሮች ቢኖሩም ያን ያክል ህዝብና ህዝብን የሚያፋጅ ሀገር ሊያፈርስ የሚችል ነገር የማይስተዋልበት ሁኔታ አለ። ሶ ይህ እንግዲህ የማህበራዊ ሚዲያው የሚፈጥረው ትልቅ ችግር ነው። ሌላው በ2012 ዓ.ም በጣም በርካታ ሰዎች በአሰቃቂ ሁኔታ የተገደሉበት፣ ንብረት የወደመበት፣ ምናልባትም እንደ ወደፊት ክፉ ዘመን እየተባለ የሚታወስ ዘመን ነው ብዬ እገምታለሁ፣ አስባለሁ። በዚህም ምክንያት መንግስትም ህግና ስርዓትን ለማስከበር ከአቅም ይልቅ ቁርጠኝነት ያጣበት አመት ነው ብዬ አስባለሁ። የአቅም ጉዳይ አይመስለኝም። በተለይም ደግሞ እንግዲህ ከትግራይ ምርጫ ጋር ተያይዞ በኦሮሚያ ክልል ከጥቅምት ጀምሮ እስከ ቅርቡ እስከ አርቲስት ሃጫሉ ግድያ ድረስ የነበሩት ሁኔታዎች ህግን ለማስከበር ቁርጠኝነት ከማጣት ጋር የተያያዙ ችግሮች ናቸው ብዬ እገምታለሁ። የብሔር ፖለቲካ መልኩን ቀይሮ የመጣበት አመት ነው። የዘረኝነት መንፈስ የተንጸባረቀበት አመት ነው። ህዝባዊ በዓላትን ሳይቀር ለፖለቲካ አላማ የመዋል እንደው ለምሳሌ የሚያክል የ2012 ዓ.ም የኢሬቻ በዓል ላይ ነገሩ መልእክቶችን ስናስተውል በዓሉ የህዝብ በዓል ሆኖ ሳለ ነገር ግን በዓሉን የመምራቱን ነገር መልእክት የማስተላለፉን ነገር የወሰዱት የፖለቲካ መሪዎቹ ናቸው።
ዶክተር ገረመው ይጥናበረና የቦሮ ሜዳ ሆስፒታል ሜዲካል ዳይሬክተር ነው። 2012 ዓ.ም በጤናው ላይ የተከሰተው ነገር በዓለም ላይም በሀገራችንም ላይ የተከሰተው የኮሮና ፓንደሚክ ትልቅ ተጽዕኖ ነበረው። ይህም ማለት ምንድነው? መጀመሪያ አካባቢ ያው መደናገጡም እንደዚህ ነበር። አሁን እኛ ሆስፒታል ብዙ ሰርቪሶችን ይሰጣል፣ ግን ለኮሮና ሴንተር በመመረጡ ሙሉ በሙሉ ተዘግቶ ለኮሮና ሕክምና ነው እየተሰጠ ያለው። ታካሚ ተቀበለ ግንቦት አንድ። ከዛ በፊት ግን ዝግጅቶች ነበሩ፣ ስራዎች ገባ ወጣ እየተባለ ነበር የሚሰራ ና በዚያ ጊዜ ውስጥ እንኳ ካልኩሌት ቢደረግ ኮሮና ባይመጣ እስከ 500 ያሉ እናቶች ማዋለድ እንችል ነበር። 1000 የሚሆኑ ሰዎችን አስተኝተን ማከም እንችል ነበር። 1000 የሚሆኑ ሰዎችን በድንገተኛ ሕክምና ማከም እንችል ነበር። ወደ 50000 የሚሆኑ ሰዎችን ደግሞ በተመላላሽ ሕክምና ማየት እንችል ነበር ከሚያዝያ ግንቦት ጀምሮ ባለው ጊዜ ውስጥ። ስለዚህ እነዚህም ሁሉ ታካሚዎቻችንን አገልግሎት አልሰጠንም ማለት ይቻላል። እስከዛሬኛ ኮሮና ታካሚዎችን እስከ 309 አስተናግደናል። ወደ 225 አካባቢ ወጥተዋል። አገግሞ 4 ሰዎች ህይወታቸው አልፎብናል። 2 ደግሞ ወደ ሌላ ቦታ ሪፈር ተብለዋል። እንግዲህ በዚች በ309 ሰው የወጣው ወጪ፣ የህክምና የሚወጣው ወጪ፣ የሚወጣው የሰው ጉልበት ብዙ ነው፣ ከሚገመተው በላይ ነው።
ስሜ ንግስት መኮንን ነው የምኖረው ተቋም አካባቢ ደሴ። ችግር ነበር። በተለይ ከዘር ጋር ተያይዞ የሚነሱ ግጭቶች በጣም የሚዘገንኑ ነገሮች ነበሩ። ያለ ሰቀቀን መኖር የማትችልበት ደረጃ ነው። አሁን ከአንዱ ክልል አንዱ ክልል ለመኖር አስቸጋሪ የሆነበት ነገር ትልቁም ችግር በተለይ ባሳለፍ ነው በ2012 በጣም የሚያስፈራው ይሄ ነበር። አንድ ነገር ሆነ ሲባል ሰዎችን መግደል፣ ንብረት ማጥፋት፣ ተስፋ አስቆራጭ የሆኑ ነገሮች ይታዩ ነበር። እኔ ሌላ ቦታ ሄጄ የመኖሬ ነገር አሁን ላይ ተስፋ እየጠፋበት ነበሩ። በጣም ከባድ በተለይ ከዘር ጋር ተያይዞ የሚነሱ ነገሮች አስፈሪ ነበሩ።
ሄኖክ መንግስቱ እባላለሁ። የደሴ ከተማ ነዋሪ ነኝ። በመጠጥ ችርቻሮ ንግድ የተሰማራው ያለፈው አመት በተለይ ኮቪድ እኛ ሀገር መጋቢት 4 ከገባ በኋላ አስቸኳይ ጊዜ አዋጁ ከታወጀ በኋላ ለመጠጥ ቤት ንግድ ላሉና ለትራንስፖርት ዘርፍ የተለያዩ የንግድ ተቋማት ላይ ትልቅ የሆነ ተግዳሮት ነበር። ያለፈው አመት በብዙ መንገድ ከሲስተም ያወጣን፣ መከራ ውስጥ የከተተን፣ ባላሰብነው ጊዜ ባልተዘጋጀንበት ጊዜ ወረርሽኝ ስለሆነ ንግዱን በጣም የጎዳ የእኛንም ኢኮኖሚ በጣም የጎዳ እና ስቲል ክራይሲሱ እስከ ጳጉሜ ቀጠለ እና ቀጣይም አመት ቢያንስ እስከ 6 ወር ይሄ ነገር ፈታኝ ነው። እኔ በግሌ እንኳን ነው የምልህ ከገበያ እስከ መውጣት ጫፍ በክራይ እስከ አለመክፈል አቅም እስከ ማጣት ደረጃ ደርሰናል።
ይሁን እንጂ አመቱ ተስፋም የተንጸባረቀበት ኢትዮጵያዊ በጎነት የተስተዋለበት እንደነበረም ይገልጻሉ።
በተነሱት ግድያዎች፣ መፈናቀሎች መካከል መንግስት እርምጃ ወስዶ የሚቆጣጠርበትን እንዳ ተመልክተናል። ችግሩ እንዳይፈጠር ከመፈጠሩ ቀድሞ አስፈላጊው ዝግጅትና እርምጃ ባይወሰድም ቅሉ ነገር ግን ችግሮቹ ከተፈጠሩ በኋላ ፈጣን የማስተካከያ እርምጃ በመውሰድ ወንጀለኞችንም ደግሞ ለህግ ከማቅረብ አንጻር ጠንካራ ስራዎች ተሰርተዋል ብዬ አምናለሁ። በተለይም ደግሞ አይነክ የሚመስሉ በዘርና በብሔር ፖለቲካ የተደበቁ ፖለቲከኞች ለፍርድ የቀረቡበት አመት ነው። ከዚህ ጋር ተያይዞ አሁንም ጥላቻን የሚሰብኩ ሚዲያዎች ከሶሻል ሚዲያ ከማህበራዊ ሚዲያ ባለፈ መልኩ ሜይንስትሪም የምንላቸው ሚዲያዎች እስከ መዘጋት የደረሱበት አመት ነው። ህዝብና ህዝብን ሊያጋጩ የሚችሉ ነገሮች ተላለፉ። አይነት ርምት እና እርምጃ መወሰዱ በእውነት ለጥንካሬ የሚታይ አሰራር ነው።
በ2012 በጎ ነገር ብዬ ያየሁት እንደኔ የምናያቸው ልማቶች ጥሩ ነበሩ። ለምሳሌ የፓርኮቹ እንደ ሀገር ስታየው አባይን ከመገደብና የሆነ ውጤታማ ከማድረግ ጋር ተያይዞ አልፎ አልፎ የሚታዩት ልማቶች በጣም ጥሩ ናቸው። የሰው የአመራሩን ፓርቲሲፔሽን በተለይ በዚህ በማህበራዊ ድህረ ገጽ ላይ የሚነሱትን ነገሮች ኔጌቲቭ እና የሆኑ ከዘር ጋር የሚያጋጩትን ነገሮች ለመቀልበስ የሚጽፉ ሰዎች አሉ። አልፎ አልፎ የሚጽፉ ሰዎችም ጥሩ ነገር እያስተላልፉ ነበር። ሰላም ለማምጣት የሚጥሩ ሰዎች አሉ። ከጠቅላይ ሚኒስትሩ ጀምሮ ያሉት ነገሮች ጥሩ ነበሩ።
ጥሩ ነገር ያየነው ምንድን ነው? ጤና ባለሙያው በቃ ለምንም ክፍያ ምንም አይነት ሀገራችን የጤና እክል ቢያጋጥማት በእኛ ያሉትን ጤና ባለሙያዎች በማየት ማለት ነው ወደኋላ ማይል ጤና ባለሙያ እንዳለን ራሱ ለመስጠት የተዘጋጀ ባለሙያ እንደሆነ አይተንበታል።
አዲሱ አመት ከትናንት የምንማርበት ለነገ ስንቅ የምናስቀምጥበት በመሆኑ አንገት ያስደፉን ችግሮቻችን የሚቀረፉበት፣ ደም አፋሳሽ ልዩነታችን በፍቅር የሚታረቁበት ይሆናል የሚል እምነት አላቸው።
2013 እነዚህ ሁሉ ሶልቭ ነው ቀጣይ ሀገራዊ ምርጫ ምኖሮ እኛ የምንለውን መሪ መርጠን ኢትዮጵያ ወደ አንድነት የምትመለስበት ብሩህ ዘመን የሚሆን ይመስለኛል።
መልካም አዲስ አመት። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን እናመሰግናለን። ከወሎ ወደ አስመራ ነው የምናመራው። ኤርትራውያን ዛሬ ቅዱስ ዮሐንስን እያከበሩ ነው። ዘጋቢያችን ብርሃነ በረሀ ዘገባ ያስደምጠናል።
የግዕዝ የአዲስ ዘመን መለወጫ ወይ የቅዱስ ዮሐንስ በዓል በኤርትራ በድምቀት ተከብሮ ውሏል። የኤርትራ የኦርቶዶክስ ተዋህዶ ቤተ ክርስቲያን አቃቤ መንበር ብፁዕ አቡነ ጴጥሮስ በዓሉን አስመልክተው ለሕዝበ ክርስቲያን የእንኳን አደረሳችሁ መልእክትም አስተላልፈዋል። ብፁዕ አቡነ ጴጥሮስ በመልእክታቸው ለሁሉም በአገር ውስጥና በውጭ ለሚኖሩ ኤርትራውያን በሽታ ላይ ላሉ ሰዎች፣ ለጤና ባለሙያዎች፣ ለመከላከያ ሰራዊትና በማረቢያ ቤት ለሚገኙ የህግ ታራሚዎች እንኳን ከዘመነ ዮሐንስ ወደ ዘመነ ማቴዎስ አሸጋገራችሁ ካሉ በኋላ ዓለማችን በኮሮና ቫይረስ ወረርሽኝ በከባድ ፈተና እያለፈች ባለችበት ወቅት ኤርትራ በጠንካራ የህዝብና መንግስት ጥረት በበሽታው የሞተ ሰው ካልታየባቸው ጥቂት ሀገራት አንዷ መሆኗ ተመስገን የሚያስብል ነው ብለዋል። ብፁዕ አቡነ ጴጥሮስ አያይዘውም ካለፈው ነሐሴ ወር ጀምሮ በኤርትራ የታየው የበረሃ አንበጣ ወረርሽኝ በህዝብ በመከላከያ ሰራዊትና በግብርና ባለሙያዎች በተደረገው የጋራ ጥረት ብዙ ጉዳት ሳያስከትል ቁጥጥር ስር እየዋለ በመሆኑ ትልቅ ምስጋና የሚያሰጥ ስራ እንደሆነ አስገንዝበዋል። አቡነ ጴጥሮስ በመጨረሻ ያለው ለሌለው ማካፈልና መረዳዳት የኤርትራ ሃይማኖትና ሀገራዊ የባህል እሴት እንዲሁም የህብረተሰቡ አንድነትና ትብብር መገለጫ መሆኑን ጠቅሰው እንደ ሁልጊዜው በአገር ውስጥና በውጭ የሚገኙ ዜጎች ችግረኞችን አረጋውያንንና ወላጅ አልባ ልጆችን እንዲረዱ ተማጽነዋል። ቪኦኤ ያነጋገራቸው የአስመራ ነዋሪዎች በበኩላቸው በዓሉን በጥሩ ድባብ እያከበሩት እንደሆነና በአካባቢያቸው በሚገኙ ጊዜያዊ የመገበያያ ቦታዎች ለዓመት በዓል የሚያስፈልጋቸውን ነገሮች በተመጣጣኝ ዋጋ እያገኙ እንደሆነ ተናግረዋል።
ነጻነት አስመላሽ ይባላለሁ። የአስመራ ተቀማጭ ነኝ። የእንቁጣጣሽ በዓል በጣም ቆንጆ በዓል ነው። የዓመት መቀየሪያ በዓል ማለት ነው። በአካባቢያችን ደግሞ በቆንጆ ሁኔታ ይካሄዳል ያለው። ባለው ሁኔታ በኮሮና ተዘግቶ ስለነበር አሁን ግን ቆንጆ ነው ያለ ነው። ከበፊቱ አሁን የዋጋው ጉዳይ ደና ነው። በተለይ ከፋሲካ በዓል በበለጠ አሁን ትንሽ የሱቅ ስለተከፈቱ ዋጋው ጎሏል። በፊት ዝግ ስለነበረ ስለማይገኝ ይወደድ ነበር። አሁን ግን ቆንጆ በጎች እስከ 1100 የበለጡ 1200 ይገኛሉ። ዶሮም እንደዛ ከ180 እስከ 200፣ እንቁላልም እስከ 5 ብር፣ እነ ሽንኩርት እነ ቲማቲምም እስከ 14 እስከ 15 ብር አለ። ሽንኩርት ቆንጆ ነው የምንለው። ፍየልም እንደዛ 900 እስከ 1900 ቆንጆ ይገኛል።
ፎሮም ጋይም ይባላሉ። ለሁላችን የሰላም ፍቅር በዓል ያደርግልን። ቅዱስ ዮሐንስ ታታሹ። አመት በዓሉ ድባብ በጣም ደስ ይላል። ካሳለፍነው የፋሲካ በዓል ጋር ሰነወዳድረው አሁን በቅርብ ከባቢ ብዙ መንቀሳቀስ በደለበት በኢንዲቪጁዋል አካሄድ ሲንግል ሆነን ያው አቅማችን ያህል የሆኑትን ገበያ ላይ ሄደን እያገኘን ነው። አዎች የምታያት ያለው ፍየል 650 ነው የገዛኋት። ያለው የገበያ ሁኔታ ከ6 እስከ 900 ብር ይደርሳሉ ፍየሎች። በጎችን ስንገመግም ደግሞ እስከ 1200 ይደርሳሉ። 1300 የሚሏቸውም አሉ። ዶሮዎችም ከ150 200 ብለው ይሸጡልናል። ያሉት ደህና ነው፣ በቃ ገበያው ደህና ነው፣ የህዝቡ እንቅስቃሴ ደህና ነው፣ አቅምህን በቃ ለዚህ ደህና ነው ያለው እንቅስቃሴ ጥሩ ነው።
አስተያየት ሰጪዎቹ በእንቅስቃሴያቸው የኮሮና ቫይረስ መከላከያ ዘዴዎችን እንደሚጠቀሙ ተናግረው የመልካም ምኞት መልእክታቸውን አስተላልፈዋል።
የኮሮና አያያዝ መንግስት በጣም ጥሩ ነው። ምክንያቱም ምንም እንቅስቃሴ የለም። ዲስታንስን እየጠበቅ ይሄ ባህባር ሆነ ገበያ መሄድ የለም። የሰው መብዛትና የሰው እንቅስቃሴ በብዛት መታየት ለበሽታው የበለጠ ስለሚሆን መንግስት ደግሞ ይህን ተረድቶ አስቀድሞ ጥንቃቄ በማድረግ አሁን ገበያ አካባቢ ላይ ነው ያለው። ገበያው አሁን ያ እንደምታየው እዚህ አካባቢ ነው ያለው፣ የምንኖርበት አካባቢ ነው። እዛ ነው ደግሞ ይህን ገበያ የምናረጋ ያለ ነው። ስለዚህ በጣም ጥሩ ነው ያለው የምለው ካለው የኮሮና ሁኔታ ጋር ህዝቡ፣ እናቶች፣ ልጆች፣ ወጣቶች፣ አባቶች ሁሉም ገበያው ላይ አንዱን ሰው በማሳተፍ እንደገለጽኩል ዋጋ በመሸመት በጣም ጥንቃቄ ባለው እኔ ይህችን ገዛሁ ፍየል እየሄድኩ ነው። አንድ ላይ የሚመስል ደግሞ እዛ ጋር ሆኖ እየገዛ ነው። አሁን በእንደዚ አይነት መንገድ የሚሄድ ያለው ምክንያቱም ይሄ በአንድ ላይ የሆነ ህዝብ መብዛት እንቅስቃሴ የለም። በአጠቃላይ አሁን ስናየው ጥሩ ነው ያለው። በቃ የገበያ ሁኔታ የህዝቡ መንፈስ ለበለጠ በቃ የሰላም የፍቅር ምኞት ነው የሚገልጽ ያለው። ስለዚህ እኔ ደግሞ ይሄን ነው የምመኘው ለሁሉም ሀገር ውስጥ ላሉ፣ ውጭ ሀገር ላሉ የኤርትራውያን ዜጎች፣ እዚሁም ኢትዮጵያውያን ሁሉንም ሰላምና የፍቅር ምኞቴ ልመለጥ እፈልጋለሁ። በዚህ አጋጣሚ
በገበያ ቦታ ምናምን ትንሽ ሰው ቀራረባል። የሚደረግ ነገር ስለሌለ የገበያ ጉዳይ ግን የግድ ገበያ ላይ ይገናኛል። እሱ ነው ትንሽ የሚደረግ ነገር ስለሌለ ደግሞ የግድ ትገናኛለህ እንጂ ሌላ ቦታ ሰው በየቤቱ ነው። እንግዳ ሲመጣም ፈርተህ ምን ብለህ ነው የምታልፈው? በጣም ቆንጆ ነው የሚካሄደ ያለው። እግዚአብሔር እንዳለ ነው ሰላም አድርጎልን ከወንድሞቻችን ከእህቶቻችን ጋር ተገናኝተን ሙሉ ሰላም ሙሉ ምህረት እንዲያደርግልን እግዚአብሔርን ለምነዋለሁ። ከተረፈ አዲስ አበባ ላለው ወንድሜ እንኳን አደረሰ። ኤርትራና ኢትዮጵያ ላሉት ሁሉም ወንድሞቼ እህቶቼ እንኳን አደረሳችሁ። በአጠቃላይ የኢትዮጵያና የኤርትራ ሕዝብ ለሁላችንም መልካም የእንቁጣጣሽ በዓል እያልኩኝ ምኞቴን አስተላልፋለሁ።
ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የመሰናበታችሁ ጽዮን ግርማ ነኝ። በእኛ በኩል አብራችሁን ስለቆያችሁ እናመሰግናለን። ዛሬ አዲስ አመት እንደመሆኑ አንድ የመሰናበቻ ዜማን ጋብዛችሁ መልካም በዓል መልካም አዲስ አመት